ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 2 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 2 ቀን 919 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የአማራውን ህዝብ እንዲወክል በወያኔ የተዋቀረው እና የሚቃኘው በአዴን አዴፓ አሁን በአገራችን ላይ የተጋረጠው ዋና አደጋ የአማራ ጠባብ ብሔረተኝነት ነው ብሏል። ውሻ በበላበት አይደል የሚጮኸው? ሰላምን ፈላጊ ለጦርነት ይዘጋጅ በሚል ርዕስ የቀረበው የዕለቱ ሐተታ ወቅታዊ ጉዳዮችን ይተነትናል። በማስከተልም አመታት ያካተተውነት ለዘመናት ያልተቋረጠ ውሸት በሚል ርዕስ በኢሕአፓ ላይ የሚነዙትን ልቦለድ ውንጀላዎች በሚመለከት የቀረበ ጽሑፍ፣ በመጨረሻም በህዳር ወር 2008 ዓ.ም ምረት የብአዴንን ማንነት በሚመለከት በፍኖተ ዴሞክራሲ ቀርቦ የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሶስቱ ጋዜጠኞች ማዓዛ መሐመድ፣ ተመስገን ደሳለኝና ሰለሞን ሹምዬም በአስር ሺህ ብር ዋስትና እንዲፈቱ የፌደራል የመጀመሪያ ደረጃ ፍርድ ቤት ቀደም ብሎ የወሰነውን ውሳኔ ፌደራሉ ከፍተኛ ፍርድ ቤት ሐሙስ ሰኔ 2 ቀን የሻረ መሆኑ ታውቋል። ፍርድ ቤቱ የምርመራ ፖሊሱን ይግባኝ በመቀበል የስምንት ቀናት የምርመራ ጊዜ በመፍቀድ ጋዜጠኞች በእስር እንዲሰቃዩ የወሰነ ሲሆን የታችኛውን ፍርድ ቤት የወሰነውን ውሳኔ የሻረበትን ሁኔታ የሚገልጽ ምክንያት አላቀረበም። በተያዘ ዜና የአምባገነኑ የብልጽግና አገዛዝ የጸጥታ ምክር ቤት ተብዬው በዛሬው ዕለት ባወጣው መግለጫ ከጥቂት ቀናት በፊት በሕግ ማስከበር ሰበብ በዜጎች ላይ የጀመረውን አፈናና ስርዓት እንደሚቀጥል አስታውቋል። መግለጫው በርካታ የጸጥታ ኃይል አባላትና በተለያዩ ወንጀል ላይ የተሰማሩ በቁጥጥር ስር ውለዋል በማለት ከጠቀሰ በኋላም የታጠቁ ኃይሎች እንደፈለጉ ሊሆኑ ስለማይችሉ በቁጥጥር ስር ይውላሉ በማለት በፋኖ ላይ እያካሄደ ያለውን አፈና አጠናክሮ እንደሚቀጥል ጠቁሟል። ይህ በዚህ እንዳለ በምስራቅ ጎጃም መሰረት በላይ የተባለ የፋኖ አባል ባለፈው ሳምንት መጨረሻ ላይ የተገደለ መሆኑን ቤተሰቦቹ ማረጋገጣቸው ተገልጿል። በፋኖ አባሉ ላይ እርምጃ ለመውሰድ ከአንድ ሻለቃ ጦር በላይ በቦታው ተሰማርቶ እንደነበር የአይን እማኞች ይናገራሉ። በሌላ በኩል እነ ዘመነ ካሴን ለመያዝ ወደ ምዕራብ ጎጃም መራዊና እናቸንፋለን ቀበሌ ዘመተው የአፋኝ ቡድን ጦር በሰው ኃይል ተጠናክሮ እንቅስቃሴውን እያስፋፋ መሆኑን የአይን እማኞች ተናግረዋል። አፋኝ ቡድኑ የዘመነ ካሴን ዘመዶች ጨምሮ ቁጥራቸው በርከት ባሉ የአካባቢው ነዋሪዎች ማጉላላትና እንግልት ቢፈጸምም እስካሁን ዘመነ ካሴንና ጓዶቹን ለመያዝ ያደረገው ሙከራ እንዳልተሳካለት ይታወቃል።
ታገዛዛፈኝ ፈረዛው እንግስካሴ ፋኖ መሰረት በላይ እንግዲህ ፋት መሆኑ ተነግሯል። ፋኖ መሰረት በላይ ለምሳሌ ጎጃም ከሚያሳድዱት የኮሎኔል ታላቂዎች ጋር የፋገር ቆየ በኋላ ጠይቅ በመጨረሱ መስዋዕቱን ተረጋግጧል። ይህም በታሪክ ክታብ ውስጥ ተከትባል ነው የተባለው። ወደ ፋኖ መሰረት በላይ የዘመቱ የኦዲት ኦነግ አሳይ ቡድን ከአንድ ሻለቃ ጦር የማያንስ እንደሆነም ታውቋል። ከተሰዋ በኋላ ረካሽ ገዳዮቹ የግሩን ጫማ ውለቀው ወስደውታል። በተጨማሪም በኪሱ ውስጥ ያገኙትን ተንቀሳቃሽ ስልክና ገንዘብ ወስደውበታል። የዘመዶቹን ቤቶች እየተዘዋወሩ ከበረበሩ በኋላ በሞራላቸው ላይም ተሳልቀዋል። እንግዲህ እነዚህ ባንዳዎች የህዋቱ ወይም ደግሞ የኮሌሉ ተላላኪዎች በህብረተሰቡ ላይ ከፍተኛ ጫና እየፈጠሩ መሆኑን በዚህም ለመረዳት ተችሏል። እንግዲህ መሰረት የተሰቡ ጓዳችን ባለትዳርና በንግድ ስራ ላይ ተሰማርቶ የነበረ ሲሆን በቅርቡ የአማራ ህዝባዊ ኃይል ፋኖን ተቀላቅሎ በከፍተኛ ትግል ውስጥ የነበረ የኢትዮጵያ የቁርጥ ቀን ልጅ እንደሆነ ነው የተገለጸው። ከዛ ውጭ የድሬዳዋን ድምፅ በአገዛዙ መታፈኑ ተገልጿል። እንግዲህ በድሬዳዋ ከተማ አስተዳደር አንድ ወንድማችን ከሚኖርበት ቤት ታፍኖ ተወስዷል። እንግዲህ ፍቅር ያሸንፋል ማህበር መስራች እንደሆነ ታውቋል። ይህ ወንድማችን ድሬዳዋ ከተማ ላይ ስለሚፈጸመው ሌብነት፣ ስለ ካድሬዎቹ ሽንገላ፣ ስለ ደንታዩ ቡድን መሰሪነትና ውሳጣዊ ሴራ በከተማ አስተዳደር ውስጥ የተሰገሰጉትን ሌቦች በማስረጃና መረጃ በተደጋጋሚ አጋልጧል። ይህም ከከተማዋ ከንቲባና የሌብነት ሰንሰለቱ ተጠቃሚዎች ጥርስ ውስጥ እንዲገባ አድርጎታል።
የሆላንድ ይግባኝ ፍርድ ቤት ረቡዕ ሰኔ አንድ ቀን በቀይ ሽብር ወቅት በጎጃም ክፍለ ሀገር በኢአፓ አባላት ላይ የሽብር ግድያ ሲያካሄድ በነበረው በእሸቱ አለሙ ላይ ቀደም ብሎ የታችኛው ፍርድ ቤት በእድሜ ልክ እስራት እንዲቀጣ የወሰነውን ውሳኔ ያጠና መሆኑ ታውቋል። እሸቱ አለሙ በ2009 ዓ.ም በሰራው ወንጀል የእድሜ ልክ እስራት ተፈርዶበት የነበረ ሲሆን ቅጣቱ እንዲነሳለት ይግባኝ መጠየቁ ይታወቃል። የአረመኔው የደርግ አገዛዝ በቀይ ሽብሮት እስከ 500 ሺህ የሚገመቱ ምሁራንና ሌሎች መተኪያ የማይገኝላቸው ኢትዮጵያውያንን መፍጀቱ ይታወቃል። እሸቱ አለሙም በ1969 እና በ1970 ዓ.ም የጎጃም ክፍለ ሀገር የደርግ ተወካይ በመሆን በርካታ የኢሃፓ አባላትን ሲገድልና ሲያስገድል እንደነበር በመረጃ ተረጋግጧል። ለፍርድ ቤቱ በቀረበው መረጃ መሰረት አብዛኞቹ ተማሪዎች የሆኑ ወጣቶች በእሸቱ አለሙ ትዕዛዝ ከህግ ውጭ መታሰራቸው፣ ሰቆቃዊ ድርጊት እንደተፈጸመባቸውና መገደላቸውን ከቀረበው መረጃ ፍርድ ቤቱ ለማረጋገጥ ችሏል። በአፋር የተከሰተው የምግብ እጥረት ከፍተኛ ቀውስ እንዳያስከትል ስጋት መኖሩን ድንበር የለሽ ሐኪሞች የተባለው የግብረሰናይ ድርጅት ተቋም ገልጿል። ድርጅቱ ባወጣው መግለጫ በአፋር በመቶ ሺህ የሚቆጠሩ ነዋሪዎቹ መሰረታዊ የሚባሉ የጤና አገልግሎትና እንዲሁም የመጠጥ ውሃ የማያገኙበት ሁኔታ መፈጠሩን ገልጾም በርካታ ህጻናት በከፋ የምግብ እጥረት ምክንያት ህይወታቸውን አጥተዋል ብሏል። ዘንድሮ የተፈጠረው ችግር ካለፈው አመት ጋር ሲነጻጸር ከአራት እጅ በላይ የከፋ መሆኑን ለመገንዘብ የቻለ መሆኑን ጠቁሞ አገልግሎቱን ወደሚሰጥበት ሆስፒታል ከገቡት መካከል በ48 ሰዓት ውስጥ 38 ህጻናት መሞታቸው ተዘግቧል። በአፋር ውስጥ ከሚገኙ የጤና ጣቢያዎች ውስጥ አገልግሎት በመስጠት ላይ የሚገኙት 20% ብቻ መሆናቸውንና በጦርነቱ ምክንያት ከትግራይ አካባቢ ወደ አፋር የሚገቡ በርካታ ተፈናቃዮች ተጨማሪ ችግር ማስከተላቸውን ተቋሙ በመግለጫው አብራርቷል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም። I'm a damn mess, but I am.
ሰላም ፈላጊ ለጦርነት ይዘጋጅ። የሚሆነው ላይቀር የማይሆነው ላይሆን በአጉል ተስፋ መናጠና መዘወር እንብዛም የሚጠቅም አይሆንም። ያለውን ተጨባጭ ሁኔታ ደፈር ብሎ አይቶና ተገንዝቦ ምን ማድረግ አለብን ለሚለው ወሳኝ ጥያቄ ተገቢውን መልስ መስጠት ያስፈልጋል። ማን ወዳጅ ማን ጠላት ምን ግዳጅ የሚለውን በሚገባ መርምሮ ሀቅን ያዘለ ምላሽ መስጠት ካልተቻለ ትግሉ ዳዴ ማለት ብቻ ሳይሆን የሚሰናከልም ይሆናል። ዛሬ የፖለቲካ ሸንካላዎች መድረኩን አጨናንቀው ባሉበት ወለም ዘለም ያለ ግንዛቤ አገር ሊያሳጣ ይችላል። ጠንቀቅ ያገር ልጅ ሰላም ሰላም በሚል ስብከቱም መቼም በስቷል። ገዢዎች ህዝብ እንዳይነሳባቸውና ትግል እንዳይታሰብ ለማድረግ ዋና የሰላም ሰባኪዎች ይሆናሉ። ህዝቡ ጭቆናን ሳይሆን ጦርነት ሰልችቶታል ብሎ ወያኔ ሲያናፋ አረሳንም። ሰላምና እርቅ ድርድር ሲሉት ግን ማን ተጣልቶ የስልጣን አቋራጭ ፈልጋችሁ እንጂ በሚልም ለሰላምና እርቅ ጉባኤ የሄዱትን ከቦሌ አስሮ ማቆየቱንና ሂደቱንም ማበላሸቱን እናስታውሳለን። ሰላም ስለተፈለገ ብቻ የሚገኝ አይደለም። ሰላማዊ ገዢ ክፍል ወይም መደብ መቼም የለም። አገዛዛቸውን በኃይልና በአፈና ላይ የመሰረቱ ናቸው። በመሆኑም ሰላም የሚሻ ለማይቀረው ጦርነት መዘጋጀቱ የግድ ይሆናል። ሹሞቹ ስልጣን በያዙ ማግስት አካሄዳቸው ምን እንደሚሆን ባለምንጫዎችን አቅፈው ነግረውናል። አስመራ ድረስ ተንፋቀው ኦነግንም ለምነው አምጥተውብናል። ምንም አንቀየርም ኢህአዴግ ይቀጥላል ሲሉም መርዶ ሳይፈሩና ሳይፈሩ ነግረውናል። ሐዲድ ያሳቱትን ትግል በቁጥጥር ካስገቡም በኋላ በመሰረቱ ያው ዘረኛ ቡድን መሆናቸውን አሳይተዋል። ለጥርጣሬም ቦታና ጊዜ ሳይሰጡ ከቡራዩ ለገጣፎ እስከ አጣዬ ሻሸመኔ ብሎም አዋሳ ወዘተ ደማፍሰውና አላየንም አላወቅንም ብለው የመጪው ድግሳቸውን መርሃ ግብርና አካሄድ ገልጠውልናል። አላያል እኛው መሆናችን የሚካድ አይደለም። ዛሬም ሊናችንን በከርስ ሳንጋርድ ከተገኘንና ሐቆን እንረዳካል ሹሞቹ መንገዳቸው ህዝብን ለፍጅት የሚዳርግ የርስ በርስ ግድያን የሚያናፍስ የሚያስፋፋና አገራችንንም በትንትን የሚያወጣ መሆኑን መገንዘብ አያቅተንም። የዘር ማጽዳቱ ዘመቻ የሚቀጥል ነው። የአማራ ሰቆቃ የህዝብ በጽንፈኛ ዘረኞች መረገጥ የሚያባራም አይሆንም። እዚህ ላይ ብዥታ አገርን ዳራጅ የሚያቀርብ ይሆናል። እንደ በግ መታረድን ያስከትላል። ሰላምን ፈላጊ ቀደም እንደተባለው ለጦርነት መዘጋጀቱ የግድ ይሆናል። ድግሳቸው በሬታችን ላይ የሚያስጨፍራቸው እንዲሆን አቀደዋል። የሹሙ አፈቀቤነት የህዝብን ግንዛቤ ለማፈን ለማደናገር ብቻ ነው። ኢትዮጵያን ጠል የሆኑት ወያኔዎች አማርኛ ሳይወዱ እንዲናገሩ ኢትዮጵያን ዲሉ ለተወሰነ ጊዜም ሰንደቅ ሊያውለበልቡ ተገደው ነበር። መጨረሻቸው ምን እንደሆነ ዛሬ ነጋሪ አንሻም። ትላንት ተቃዋሚ ብለው ራሳቸውን የሰየሙ አንጻር ኢትዮጵያ ሆነው ከዘረኞች ጎን ቆመዋል። ጫማ ስር ወድቀዋል። ተለጣፊም ሆነዋል። የህዝብ ጎራ ተሰላፊ ነን ያሉትን በራሳቸው ሽረዋል። ያገዛዙ አፈቀላጤም ሆነው ተጋልጠዋል። ለወያኔ እንስገድ ብለው የዛሬ 12 ዓመት ወግዱ የተባሉት ማፈሪያ አንጃዎች በተፈቀደላቸው አፍራሽ የስም ቅሚያ ተሰማርተው ያልሆኑትን ነን ብለው በሹሞቹ ጫማ ስር ሲገለበጡ እያየን ነው። ስራ ድርጊታቸው ቆንጆ ሳይሆን ጸያፍና አስቀያሚም ነው። የአገራችን ጠላቶች ዘረኞች ሆነው ሳለ መሰሎቻቸው ግን ቅጥረኞቻቸው ግን የስባትና የበረከት ግርፎች ግን ዛሬም ትኩረታቸውን ይሃባ ላይ አድርገው የስም ማጥፋት ዘመቻውን ቀጥለውበታል። ልክ ያጣ ክህደታቸው ተወዳዳሪም የለው። የደርግና የወያኔን ያሰቱን ጀላ ነፍስ ዘርተውበትና ጨምረውበት ታሪክን ለረሳውና ለማያውቀው ሊሸጡ ደፋ ቀና ሲሉም እያየን ነው። በዚህ ሁሉ ያላዋቂ ተባባሪ የሆኑት ሁሉ ራሳቸውን መመርመር ግዚያቸው ነው ወቅቱም ነው። ሁሉም መታለልና መደናገር ጎጂ ነውና ነጋጠባ ካታለሉን ወይም በዘመኑ ቋንቋ ከሸወዱን መናቃችን ሲያንስ ነው። በሆዳችን የሚገዙን ይመስላቸውና ጉዳት ያደርሱብናል። በተጨባጭም ጉዳት 28 ዓመት ብሎ አድርሰውብናል። ራቁቱን ያለን ሰው የወርቅ ካባ ለብሷል ብሎ መደለል ለደላዩም ለሰውየውም ተቃሚ አይሆንም። ሀቅ መነገር አለበት። ሹቡ ላይ የዘነበው ውዳሴ ህዝብን አደናገረ እንጂ አወናበደ ግራ አጋባ እንጂ የነበረውን ያለውን አስከፊ ተጨባጭ ሁኔታ ቀይሮ ሊያሳምረው አልቻለም። እንደ ሹሙ አላየውም አልሰማሁም ብሎ የሰጎን ፖለቲካን መምረጥ ካልመጣ በሻሸመኔ ወገናችን ቁልቁል እንደሰቀሉት ሁሉ ኢትዮጵያን መቀመቅ ሊያወርዱ ዘረኞቹ ይሁነኝ ብለው መነሳታቸውን ማንም ስቶ በሰላምና ፍቅር ሃይማኖታዊ ሰበካቸው ሊታለል አይጠበቅም። ይልቁንስ ለጦርነትና ራሱን ለመከላከል ሙሉ ዝግጅት ነው ማድረግ ያለበት። የምልደላው ጊዜ አልፏል። ወንጀል ወንጀልን የሚወልድበት ጊዜ ላይ ነው ያለነው። የሰፈነውም ስርዓት አልበኝነት ያገዛዙ ግኝት ስራ ነው። ህዝብ ወጥቶ በሰላም መመለሱን በከፍተኛ ደረጃ መጠራጠር ሲገደድና ችጋር ሲቆላው አገር ታማለች ማለት ይቻላል። ሹሞቹና አጋሮቻቸው አሐዝ እያደባላለቁ ተገኘ የሚሉት እድገት የቀሸታቸው እንጂ የህዝብ እውነታ ሳይሆን 28 ዓመት አልፏል። ገፈት ቀማሹን ህዝብ ስለኑረው ምንም ማታለል የሚቻል ባይሆንም ነጋጠባ መሞከራቸው ግን መጠበቅ ያለበት ነው። በደርግ ዘመንም የመብትና የምግብ መትረፍረፍ ሊገለን ደርሷል ነበር። የትግል ታሪክን አድሶና ትግልን አፋፍሞ ዋሾ ገዢዎችን እንጦርጦሮስ ማውረድ ያስፈልጋል። የተያዘው የጥፋት ጉዞ ተቋርጦ አስፈላጊው የሽግግር ሂደት እውን እስካልሆነ ድረስ፣ የህዝብ ፍላጎት ሁሉ እስካልተሟላ ድረስ ኢትዮጵያ ሰላምን አታገኝም። ህዝብም አይመቸውም። ያልተገላበጠ ያራል ነውና፣ ያልታገለ ይሰቃያል ነውና ትግል አማራጭ የለሽ ግዴታችን ነው። ማንኛውም ህዝብ ራሱን ከጥፋት ለማዳን በሁሉም መስክ መደራጀቱ መብቱም ግዴታውም ነው። ራሳቸው ተደራጅተውና ከአገዛዙ ሙሉ ድጋፍ አግኝተው ጥቃት ሲፈጽሙ ሰለባቸው ሲደራጅ ኡኡታ የሚያበዙ መሆናቸውን ታዝበናል። ራሳቸውን አዴፓና በአዴን ባይ ጉዶች ለምሳሌ በአሁኑ ጊዜ በአገሪቱ ላይ የመጣው አደጋ የአማራ ጠባብ ብሔረተኝነት ነው ሲሉ ተደምጠዋል። ምን ያህል እንደ ዘቀጡ ተረድተው በሀፍረት ሲዋጡ አልታዩም። በየትኛውም ሚዛን እነዚህ የተጎነበዙ ተለጣፊዎች የህዝብ አለኝታ ሊሆኑ እንደማይችሉ ምልክት ነው። ድሮም ቢሆን በአዴን አዴፓ የወያኔ ኢህአዴግ ታማኝ ተለጣፊ እንጂ ቅንጣትም ህዝባዊነትን ያላሳየ የፖለቲካ ጓጉንቸር መሆኑ ታውቋል። ከነሱ ምንም ስሬት ወይም አለኝታነት መጠበቅ አጉል መጃጃል ነው። በዚህ መልክ ኪሳራ ያጋጠማቸውም ምሁር በሉን ተቃዋሚ በሉን ባዮች የነበሩ ስብስቦች ናቸው። መዳረሻቸው ወይ ጠፍቷል ወይም ከሹሞቹ ጫማ ስር ሆኖ ተጋልጧል። ንግግራቸው ሬት፣ አቋማቸው ደግሞ ሞት ሆኖ ተገኝቷል። ዛሬም ነገም ከህዝብ ጎን ሳይሆን ከዘረኞች ተርታ እንደሚገኙ ህዝብ ሊያውቅ ችሏል። በዚሁም ሂደት የህዝብ የማያወላውል ጠበቃና ደጀንም ኢህአፓ ሆኖ በመገኘቱ ጠላቶቹ ሁሉ ኩም ብለዋል። ለበርካታ ዓመታት በትግል ጸንቶ ለኢትዮጵያ ህልውናና አንድነት መጠበቅ ጥሪ የሚያደርገው ይህ ድርጅትም ብዙ አድማጮችን አግኝቷል። ኢትዮጵያም የመንቶቹ ይደብናሉ እንጂ አንድነቷ ተጠብቆ ለዘላለም ትኖራለች። ወያኔ ያደግው ደግሞ ኢትዮጵያዊነት ያቸንፋል። ለአገር አድኖ ትግል በጋራ እንነሳ።
አመታት ያካተተ እውነት እንዲሁም ለዘመናት ያልተቋረጠ ውሸት ኢህአፓ ከተመሰረተበት ዕለት ጀምሮ የኢትዮጵያ ህዝብ ትግል በስር ነቀል ለውጥ ላይ መመስረት እንዳለበት ገልጾ ይህም የዓላማው መሰረት መሆኑን በይፋ በማሳወቅ ትግሉን ጀመረ። ባለፉት ውጣ ውረድ በበዛባቸው አመታት ይህንኑ መሰረታዊ ዓላማውንና በህዝብ ዲሞክራሲያዊነት እኩልነት ላይ የተመሰረተ ሀገራዊ ሉዓላዊነትን ተመርኩዞ ትግሉን አፋፋመ። ካሁን በኋላ የኢትዮጵያ ህዝብ ጣና ነጻነት በውስጥ ጫቋኞችና ተፈራራቂ ገዢዎች ሆነ በባዳን ጥቅምና ፍላጎት ላይ መመስረት እንደማይገባው ቃል ኪዳኑን ለኢትዮጵያ ህዝብ ሰጠ። ለ42 አመታት እውነትን የተናገረ ስቃይንና ችግርን በግፍ መገደልና መታጎርን ከኢትዮጵያ ህዝብ ጋር ተቀበለ። ይህን ብቻ አልነበረም። ሰፋፍ የህዝብ ልጆች በኢህአፓ ቋሚ መፈክሮች ስር ተካተው ከተፈራራቂ ጫቋኝ ገዢዎች ጋር ሲታገሉ እንደ ቅጠል ረገፉ። እንደ ፈሪ ሳይሆን እንደ ጀግና አለፉ። የቀደሙ የኢትዮጵያ አርበኞችን ታሪክ አደሱ። ዛሬ እየተካሄደ ላለው ሀገራዊና ህዝባዊ አመስ እርሾ አስቀመጡ። በእምነትና በመሰዋት ህይወት እንዳላስ መፈከሩ። ገና ከጠዋቱ እናንተም ግደሉ እኛም እንገላለን፣ ግን እናንተ ትቢያ እኛም እንነሳለን እያሉ በመዘመር ያንን ፋሽስታዊ ወታደራዊ አገዛዝ ከስልጣን አሰናበቱ። የኢህአፓ መስዋዕትነት በዚህ ብቻ አላበቃም። የወታደራዊ ፋሽስታዊ አገዛዝ በጠባቡና ዘረኛው ጸረ ኢትዮጵያዊ የወያኔ ቡድን ተተካ። በዚህ ቢሆንም የኢትዮጵያ ህዝብ ከባሰ መጻት ውስጥ ተነከረ። ቀድሞ ሆነ ዛሬ ኢህአፓ ለኢትዮጵያና ለህዝቦቿ ያለው ራዕይና የገባው ቃል ኪዳን ያስደነገጣቸው የውስጥና የውጭ አድሃሮት ኃይላት ኢህአፓን ለማጥፋትም በግልጽም ሆነ በስውር ተባበሩ። ቁጥሩ የማይናቅ የምሁር ክፍልም ለሆድ በማደር ጭራውን ቆልፎ ገሚሱ በወያኔ ስር፣ ገሚሱ ደግሞ ወያኔን ለስልጣን ባደረሱት ባዕዳን ኃይሎች ስር ተደረደረ። አገርና ህዝብን መቁዳት ብቻ ሳይሆን ህሊናውን ጭምር ለኢትዮጵያ ጠላቶች ሸጠ። የውያኔ ውሸት ቀጥተኛ ቅጂ በመሆንም የኢህአፓን ታሪክና ጀግንነት በማራከስ የውሸት ተግባር ላይ ተሰማራ። የኢትዮጵያ ህዝብ ከዳር እስከ ዳር አንስቶ የውያኔ የግፍ አገዛዝ ይውደም፣ ወያኔ ከነዝባዙን ቴው ይቀበር፣ ከስልጣን ይውረድ ሲል ይኸው ምሁር ነኝ ተብየው አረጉድ በቅድሚያ ለሰላም እድል እንስጥ፣ ከውያኔ ጋር በሰላም እንደራደር እያለ ሲያወናብድ 25 አመታት ለውያኔና ለባዳም ተልኮ ምንጣፍ ሆኖ የኢትዮጵያን ህዝብ ስቃይ ዘመን አራዘመ። ህዝባችን መፍትሄው አመጽ መሆኑን ተገንዝቦ በፍልሚያ ላይ ባለበት በአሁኑ ጊዜ ልንተውላቸው የምንሻው መልእክት፣ እባካችሁ ተቆጠቡ፣ የፍርድ ቀን ሩቅ አይደለም፣ የሚከፈለው ዕዳም ቀላል አይደለም። የበፊቱ ትምህርታችሁ ፍሬ ቢስ ውጤት አልባ ሆኗል። እንደ አዲስ ከኢትዮጵያ ህዝብ ተመራጩ ትግሉን ተቀላቀሉ ይሆናል። ወያኔ በውሸት ተወልዶ በውሸት ያደገ ወደፊትም እስከኖረ ድረስ በውሸት ኖሮ በውሸት የሚያስጠባብና አረመኔ ቡድን ነው። ለዚህ ባሪው ምስክሩ ሰሞኑን የወያኔ አመራሮች በዜና ማሰራጫ የሚቀላምሉት ውሸት ማንነታቸውን ገላጭ ነው። ህብረተሰቡ ከታች ወደ ላይ ያደገ ሲሄድ ዘመን አልፎ ዘመን ሲተካ ሊለወጡ ያልቻሉ የህዝብ ጥያቄዎችና የመሬት ላራሹና የመደብ ጥያቄዎች ናቸው። እነዚህ መሰረታዊ ጥያቄዎችም ዛሬም ዘረኛና ጎጠኛው ጸረ መብትና ጸረ ኢትዮጵያዊ የሆነው የወያኔ ቡድን እየታገሉ ያሉ መሰረታዊ የሆኑ የህዝባችን ችግሮች ዋነኛዎቹ ናቸው። እነዚህ ጥያቄዎች ካልተመለሱ በብዙ ሺህ ሊቆጠሩ የሚችሉ የሀገሪቱ ችግሮች ሊፈቱ ይችላሉ ብሎ ማሰብ ላማለኝ በሰማይ ወተሳንም አላይ ከሚለው አባባል የተለየ አይሆንም። የሰራተኛው መብት የአርሶ አደሩ የጾታ ልዩነትና የትምህርት ይዞታና የመምህራን መብቶች በነጻ የመደራጀትና የማሰር እድሎች በመላ የውሃ ሽታ እየሆኑ የሚቀሩ እንጂ የሚያብቡና የሚጎለብቱ አይሆኑም። ለምን የሚያብቡና የሚጎለብቱ እንደማይሆኑ ለማየት በመሬት ባለቤትነት ጥያቄ እንጀምር። አንድ የመሬት ባለቤትነት ቁልፍ ጥያቄ። ከላይ ለማስቀመጥ እንደተመከረው የመሬት ባለቤትነት ጥያቄ ህብረተሰቡ ከአንድ ስርዓት ወደ ሌላ መሸጋገር ስለመቻሉ ራሱ ዋነኛው ምክንያት ነው። ጥንታዊ የጋሪዮሽ ህብረተሰብ ከፈረሰ በኋላና ዛሬ እስካለንበት ጊዜ ሲደርስ የመሬት ባለቤትነት ጥያቄ የበላይነትን ይዞ የተጓዘ ነው። የጭቆናና የብዝበዛው ሁኔታ ከጊዜ ወደ ጊዜ የከፋ መሄዱም ከመሬት ባለቤትነት ጋር በእጅጉ የተሳሰረ ነው። ይህንን ሽግግር ጤናማ በሆነና ጤናማ ባልሆነ ሁለት ክፍል በልቶ ማየት ይገባል። የመሬት ባለቤትነት ስርዓተ ማህበር ሲፈርስ ብዙሃኑ መሬት የለሽ አርሶ አደር ጭምር በፋብሪካ ሰራተኝነት ጣሪያ ስር እንደሚሰባሰብ የታወቀ ነው። በአንጻራዊ ደረጃ ጤናማ በሚንለው መንገድ በአንድ ጣሪያ ስር የተሰባሰበው የሰራተኛ መደብ ጉልበቱን የሚሸጠው ያቆጠቆጠ ላለው የካፒታሊስት ስርዓት ቢሆንም በሰራተኛ ማህበር ስር ተደራጅቶ ለመብቱ መቆም ለደሞዝ ጭማሪና ለማህበራዊ ህይወቱ የመታገል ሁኔታውን በአጠቃላይ የተገፈፈ አይደለም። አገር በቀል ከበርቴም ያቆጠቆጣል ያድጋል። ጤናማ አይደለም በሚንለው ሽግግር ግን አንደኛው አምባገነን በሌላኛው አምባገነን ስለሚተካ የጤነኛ ሽግግር ከላውት ጨርሰው ይዘጋሉ። የብሔራዊ ከበርቴም ያቆጠቆጠና ያደገ መሄዱ የሚታሰመውን ቀርቶ የሚታለምም አይሆንም። በነጻ መደራጀትና ለመደባዊና ማህበራዊ ህይወት የመታገል ሁኔታዎች ሁሉ ያከተመላቸዋል። በመጥቁ ከፍፍልና ዘረኝነት በአምባገነን ጥይት እየተሐጀቡ ቦታውን ይይዛሉ። ለሰራተኛው መደብ ጥቅምና እድገት በጋራ መቆምና በጋራ መምከር ቀርቶ በአንድ ቋንቋ መግባባት የሚቻልበት ሁኔታ ሁሉ በአምባገነኖች ህግ የታገደና የማይፈቀድ ይሆናል። አፍራሽና እድገት ገቺ የአፋኝና የዘረኝነትን ነቀርሳ ስር እንዲሰጥ በሚፈቅድና የገዢውን ቡድን እድሜና ብዝበዛ ለማራዘም በሚያስችል መንገድ እንዲዋቀሩ ሁኔታውን ያመቻቻል። በአንድ ጣሪያ የተሰባሰቡ ቢሆንም ሴቶች ለጋራ መፍታቸው እንዳይቆሙ፣ ሰራተኛው በአጠቃላይ ለጋራ ብሶቱ መፍትሄ እንዳይሻ፣ የኦሮሞ፣ የአማራ፣ የደቡብ ብሔርና ብሔረሰቦች ቋንቋ ለብቻው እንዲጠቀሙ በሚያስተባብራቸው መስመር እንዳይጓዝ ግዴታ ይጣለባቸዋል። የመሬት ባለቤትነት ጥያቄና ዴሞክራሲ። የመሬት ባለቤትነት ጥያቄ ከኢኮኖሚ አንጻር ብቻ የሚታይ አይደለም። የመሬት ባለቤትነት ጥያቄ በዋናነት የዴሞክራሲያዊ ጥያቄ መሆኑ ነው። መሬቱን የተነጠቀ ህዝብ መብቱን ጭምር እንዲያጣ የተደረገም ህዝብ ነው የሚባለው ለዚህ ነው። የዴሞክራሲ መብት ያለው መሬቱ ተነጥቆ የተሰጠው ክፍል ነው። የፈለገውን ያባራል፣ የፈለገውን ያፈራል፣ ያሻውንም ያስገድላል ወዘተ። ይህንን ሁሉ ለማድረግ ህጋዊ መብቱም ያለው ይህ ባለቤትነት የተሰጠው ክፍል ነው። ዛሬ የውያሌ ዘረኛና ጎጠኛ ቡድን ያሻውን እየሰራ በሚገዛት ኢትዮጵያ በአጠቃላይ ለም የሆኑ የሀገራችን ክፍሎች የአረቦች፣ የህንዶች፣ የቻይናዎች፣ የትርኮችና የባንግላዴሾች ወዘተ መፈንጫና መራገጫ መሆናቸውን የማያውቅ ዜጋ የለም። ባሻው ጋ ቸርቻሪውም ይኸው ዘረኛ ቡድን መሆኑን የሚክድ ቢኖር ወያኔን ለጥቅማቸው ያቆሙት ባዕዳን ኃይሎችና መሰረታዊ የአገሪቱና የህዝባችን ጠላቶች ብቻ ናቸው። መሬት የሌለው ህዝብ አገር የሌለው መብት የሌለው ዲሞክራሲያዊም ሆነ ሰብአዊ መብት የተነፈገ ነው። በዚህ ሁኔታ ውስጥ በግዴታ የተዘፈቀ ህዝብ ለሀገሩ ሉዓላዊነት የመታገሉ ሁኔታ ቀዳሚ ግዴታው ነው። ለዚህ ነው ትግላችን የነጻነት ትግል ነው የምንለው። የዚህ ሁኔታ መሆን ደግሞ ከወያኔ መውደቅ አለመውደቅ ጋር የተሳሰረ ነው። ወያኔ በስልጣን እስካለ ሀገራዊ ሉዓላዊነት፣ ዲሞክራሲያዊና የሰብአዊ መብቶች መከበር የሚታሰቡ አይሆኑም። አጥፊና ዘረኛው የወያኔ ቡድን አምሮ መታገል ግን ቁርጠኝነትን ጠያቂ ነው። ወያኔ አገር አጥፊ ጠላት ነው። በጾም በጸሎት የሚወርድ አይደለም። የወርቅ ዘር ልጆች ነን ሲሉን በትግላችን ምድራዊ ገነት ገብተናል ማለታቸው መሆኑን አንዘንጋ። ምድራዊ ገሃነም ውስጥ ያለው ህዝባችንና ውድ ሀገራችን ናቸው። ውድ ሀገርን ማስከበር፣ ውድ ህዝባችንን መታደግ፣ ውድ ህይወትን መገበር የሚጠይቁ ናቸው። የአድዋና የ1966 የካቲት ተመክሮች ይህን የመሰለ እውነት ቋሚ ምስክሮች ናቸው። የመደብ ጥያቄና የመደብ ትግል ባለንበት ዘመን የማንኛውም ሀገር ህዝብ በመደብ የተከፋፈለ ነው። በዝባዥና ተበዝባዥ፣ ጨቋኝና ተጨቋኝ ያሉና የነበሩ ናቸው ለማለት ነው። ከነዚህ አባይት የመደብ ክፍፍሎች የሚመነጩና ከዚህ መደባዊ ልዩነቶች ጋር የሚተሳሰሩ በብዙ ሺህ የሚቆጠሩ መለስተኛ ቅራኔዎች በተጨማሪ አሉ። በአንድ ሀገር ውስጥ የሚታዩ የተለያየ መልክ ያላቸው ችግሮች በአግባብ ለመፍታት የመደብ ክፍፍልን ውስጣዊ ተፈጥሮ አብጠርጥሮ መገንዘብ ሊታለፍ የማይቻል ጉዳይ ነው። ዛሬ ባለንበት የዓለም አቀፍ ኢኮኖሚ ግሎባላይዜሽን ዘመን መደብ የሚለው ቃል አንስቶ የህብረተሰብን መደባዊ ይዘት ማጥናት፣ መፍትሄ መሻት ቀርቶ ጽንሰ ሐሳቡን ማንሳት ውግዝ ሆኗል። አደጉ በሚባሉ የሰሜን አሜሪካና የአውሮፓ ማገሮች ሆነ በታዳጊ አገሮች ቃሉ ራሱ ውግዝና እርኩስ ሆኗል ማለት ይቻላል። ሊታረቁ ከማይችሉ ቅራኔዎች ጋር በግዴታ እንድንኖር ሰበካ መካሄዱ ብቻ ሳይሆን እቅዱ ሁሉ ተጠንቶ አልቋል። ይህንኑ ተግባራዊ ለማድረግ ዘመቻው ተጀምሯል። ትራንስ አትላንቲክ ትሬድ አግሪመንት በሚል ስም የሚጠራው በሰሜን አሜሪካና በአውሮፓ ማል የተደረገው የንግድ ስምምነት ይህንኑ የሶስተኛውን ዓለም ህዝብ ጨርሶ ለመግደል፣ ንብረቱንና ህይወቱን ሁሉ ለማጨለም የታቀደ የደባ ደባ ነው። እስካሁን ስምምነቱ በአውሮፓም ሆነ በሰሜን አሜሪካ ለሚኖረው ህዝብ በግልጽ ሊወጣ ያልቻለበት ዋነኛ ምክንያት ህዝባዊ እንቢተኛነትና አመጽ እንዳይስፋፋ በመፍራት ነው። በዚህ የንግድ ስምምነታቸው መሰረት በሶስተኛው ዓለም የሚኖረው ህዝብ ብቻ ሳይሆን በዲሞክራሲያዊ መንገድ የተመረጡ ጭምር በሀገራቸው ላይ ምንም አይነት ውሳኔ ማድረግ እንደማይችሉ አስቀድሞ የታወቀ ነው። በመድኃኒት፣ በትራንስፖርት፣ በእርሻ፣ በፋብሪካ፣ በየአገሮቹ የአየር ንብረት በሞላ ላይ የሚወሰኑት በእነዚህ መሳሪያዎችና መድኃኒቶች ጭምር በሚያመርቱ ዓለም አቀፍ ከበርቴዎቻቸው ብቻ መሆኑ እየፈተለከ ከሚወጣው ስምምነታቸው ለማወቅ ተችሏል። ለዚህ ስምምነታቸው የማይመቹና ለዓለም አቀፋዊ መስፋፋታቸውና በዝበዛ አንጮናሉ የሚሏቸው የያገሩን መሪዎች በጦርነት በማጥፋት ለነሱ ፍላጎት ጸጥ ለጥ ብለው በሚገዙ መተካት ከጀመሩ ሰንበጥበት ብለዋል። በአፍጋኒስታን፣ በሊቢያ፣ በመካከለኛው ምስራቅ፣ በሶሪያ በአገራችን ጭምር የሚካሄዱ ጦርነት ጣልቃ ገብነት ለዚህ ፍላጎታቸው የሚያደርጉትና እያደረጉም ያሉት ቅድመ ዝግጅት ነው። ይህን መሰሉ ዘመቻና ጣልቃ ገብነት በኢኮኖሚ አቅጣጫ ብቻ የሚታይ አይደለም። ይህ ዘመቻ የስነ ልቦና፣ የባህል ሴቶችን የማምከን፣ የምርጥ ዘር በሚል ሰበብ ብርቅዬ እጽዋቶችንና የዘር አይነቶችን ማጥፋት፣ ለስደተኝነት መንገድና ሁኔታን በማመቻቸት ወጣቱና ተተኪው ትውልድ አገር ለቆ እንዲወጣ ማድረግን ሁሉ ያካተተ ውስብስብና ጠንቀኛ በሆነ ጦርነት የታጀበ ዘመቻ ነው። ሂደቱን ጠብቆ ሊመጣ የሚችልን ዴሞክራሲያዊ ሽግግር የሚያደናቅፍ የሰብአዊ መብት መከበርና አለመከበር እነሱ በሚሉትና በሚፈልጉት መለኪያ እንዲለካ የሚያደርግ በተንኮል የተሞላ ስምምነት ነው። እነሱ በዚህ መንገድ የዓለምን ህብረተሰብ ረግጠው በግዴታ ለመበዝበዝና ለመጨቆም ዝግጅታቸውን እያደረጉ ሳለ በሌላ በኩል የተለየ ሁኔታ እየታየ ነው። የዓለም ህብረተሰብ በመደብ የተከፋፈለና በጨቋኝና በዝባዥ በአንድ ጎራ ለበዝባዥና መብቱን ያጣው በሌላኛው ጎራ ከተው ተፋጠው ያሉበት ሁኔታ እየታየ ነው። የምዕራቡ ሀገር ተጨቋኝ ህዝብ ከሶስተኛው ዓለም ተጨቋኝና ተበዝባዥ ህዝብ የሚያስተሳስረው የሚያስተባብረው ሁኔታ ከመቼውም ጊዜ የበለጠ በጉልህ እየታየ ነው። የፓለስቲኒያን ህዝብ ትግል ከፈረንሳይ፣ ከሰሜን አሜሪካ ሰራተኞችና የጥቁሮች ጭቆና ጋር ተሳስረው በየቦታውና በየመልኩ የአንድነት መልእክት የሚያስተጋባ ሁለገብ ትግል እየተካሄደ ነው። በፈረንሳይ ሀገር፣ በሆላንድ፣ በደቡብ አፍሪካ፣ በመካከለኛው ምስራቅ ወዘተ በየቀኑ የምናየው የሥራ ማቆም አድማ ሁሉ ለዚህ ሁኔታ ምስክር ነው። የባህሩ ማዕበል፣ የጫካው መጨፍጨፍ፣ የአርክቴክትና የአንታርክቲክ ማዕድናትና ነዳጅ ፍለጋ፣ የከበርቴዎች ግብግብ ለዓለም አየር ጸባይ መቃወስ ዋነኛ ምክንያት ስለሆነ የዓለም ህዝብ በጋራ ድምጽ ይህንን ሲታገል በየቦታው እየታየና እየተሰማ ያለ እውነት ነው። ሌላኛው ትልቅ አንክሮት ሊሰጥ የሚገባው ነገር በአሁን ጊዜ ዓለም አቀፍ የከበርቴ ስርዓት የሶስተኛውን ዓለም ህዝብ ለመበዝበዝና እንዳሻው ለማድረግ ከሚጠቀምባቸው መንገዶች ጥቂቶቹን ብናነሳ አንደኛው መንግስቶችን ለብዝበዛው በመለዋወጥ ነው። በእነሱ የሚሰየሙና ለነሱ ጥቅም የቆሙ ሲሆኑ፣ ሁለተኛው የዚህ መሰሉ መንግስት ሪዮተ ዓለም ዘረኝነት በኩዴታ የመጣ ናዚስ ፋሺስት የስሙላ ዲሞክራት ወዘተ ሊሆን ይችላል። የነሱን ጥቅምና ፍላጎት ያሟላ እንጂ ችግራቸው አይደለም። ዲሞክራሲ ጥብቆ ያለሱታል፣ ያስተጠቆታል። የስለላና ያፈና ሰራዊቱን ያሰለጥኑለታል። በነሱ ቁጥጥር ስር ካሉት ትላልቅ የገንዘብ ተቋሞች ለምሳሌ የዓለም ባንክ፣ በአውሮፓ ማህበር ወዘተ ትውልድ ከፍሮ በማይጨርሰው ብድር ያጥለቀልቁታል። ለትምህርት፣ ለጤና፣ ለማህበራዊ እድገት፣ ለዲሞክራሲና ለሰብአዊ መብቶች መከበር የብድሩ ገንዘብ እንዳይውል ግዴታ ይጥሉበታል። የሀገሪቱ ማዕድናትና የተቀሩትም የተፈጥሮ ስጦታዎች ለምሳሌ የአባይ ወንዝ ለብዙሃን እድገትና ብልጽግና እንዳያገለግል በተራቀቀ ቁጥጥር ስር ያውሉታል። እነዚህ የጣሉበትን ገደቦች የማይቀበልና የማይታዘዝ ከመሰላቸው ደግሞ መንግስትን መለወጥ በሚለው ዘይባቸው በጦርነት ያስወግዱታል። ይህን ሁሉ ግን ሰላምንም ሆነ የተሻለ ህይወት ለነዋሪው ህዝብ አላመጣም። ለባሰ የተራዘመ ጦርነትና የመጋተር ግዴታን አስከተለ እንጂ ለዓለም ሰላም አስተዋጽኦ አላደረገም። በአፍጋኒስታን፣ በፓኪስታን፣ በሊቢያ፣ በሶሪያ፣ በየመን ወዘተ የምናየው የህዝብ ፍጅት ይህን መስካሪ ነው። የነሱ መሳሪያ አምራች ኮርፖሬሽኖች የበለጠ መሳሪያ ይሸጣሉ፣ የትርፍ ትርፍ ያካብታሉ። ነባር መንገዶችን ትምህርት ቤቶችን የህክምና ተቋሞችን ወዘተ በጦርነት ያወድማሉ። ነዚህ መልሶ መገንባት በሚለው ዘይቤያቸው የሕንጻ የድልድይ የእስር ቤት ኮንስትራክተሮቻቸውን በገፍ ያስከፈሉ አገሮችን መቀመቅ ውስጥ ይከታሉ። ውሎ አድሮ ግን ተቸናሾቹ እነሱ ይሆናሉ። ከውስጡ ዘርፈ ብዙ በሆነ ቅራኔ ተውጦ ያለን ስርዓት በጥገና አዲስ አርጎ መፍጠርና ማስቀጠል አይቻለም። የዚህ መሆን ግን ቀጣይ ትግልን ቀጣይና የማይወራዳ መስዋዕትነትን ይጠይቃል። ነጻነት የመጨረሻ ጉድና ክብር ዓላማ ነው። የሰው ልጅ ለነጻነቱና ለሀገሩ ህልውና ካልቆመ ሰውነቱ ምኑ ላይ ነው? ይህንን ክፍል ደጋግመን የምንወያይበትና የምንመላለስበት ይሆናል። ለጊዜው ግን የ60ዎቹ ታጋይና የብላንክ ፓንተር መስራች አባል በሆነችው በአንጀል ዋይ ዴቪስ እንቋጫው። Freedom is a constant struggle ብላናለች። ነጻነት የማያቋርጥ ትግል ውጤት ነው እያለችን ነው። ከዚህ አያይዞ አጼ ሚኒሊክን መጥቀሱ በጣም ወቅታዊ ነው። አጼ ሚኒሊክ ወደ አድዋ ሲዘምቱ ለኢትዮጵያ ህዝብ ጥሪ አድርገው ነበር። ጥሪው እንዲህ ይላል። ትግሬዎች፣ አማሮች፣ ኦሮሞዎች፣ ወላይታዎች እንዲሁም የተቀራችሁ በሞላ የጋራ ጥራታችሁን በማወቅ ልዩነታችሁን ወደ ጎን በመተው የአንድ ሀገር ህዝብ መሆናችሁን በአጽንኦ ወቁት። ሀገር ይኑር ከተባለ በሃይማኖት በጎሳና በዘር መለኪያ ሳይሆን የሀገር ነጻነትን አስተማማኝ በሆነ መንገድ መከላከልና መጠበቅ ሲቻል ነው። በኢትዮጵያዊነት መለኪያ ማየት ስንችል ብቻ ነው መከላከልም ድል ማድረግም የሚቻለው ብለዋል። The Battle of Adwa by Raymond Jonas. አጼ ሚኒሊክ አገር ከሌለ ሁሉም ነገር የለም ማለታቸው ነው። መሰረት ያዘ ኡነት ራእይ ያለው መሪ አገላለጽ ይሏል ይህ ነው። ሀገር ከሌለ ነጻነትና መብት ፍትህና ርትዕ ዴሞክራሲያዊና ሰብአዊ መብት ጭምር የሉም ማለታቸው ነው። የአድዋ ጦርነት ካለፈ 120 ዓመት በኋላ የታሪክ እርግማን ሆነና የወያኔ ዘረኛና ጎጠኛ አገር አጥፊና ወሮበላ ቡድን በስልጣን ኮርቻ ላይ ተፈናጠጠ። አጼ ሚኒሊክ እንደፈሩትና እንዳስጠነቀቁት ዲሞክራሲያዊም ሆነ ሰብአዊ መብት ፍትህና ርትዕ የህግ የበላይነት ከሀገራችን ተሰናበቱ። በሞታቸው ዘረኝነትና ጽንፈኝነት ቦታውን ያዙ። አንድነት ሳይሆን ልዩነት፣ ሰላም ጠፍቶ ሁካታና ትርምስ፣ ፍጅትና ዘረፋ የህዝባችን የዕለት ተዕለት መኖሪያው ሆነው ተከሰቱ። ይህን የመሰለ ውስብስብ የታሪክ ወቅት መድረሳችንን ስንገልጽ አሁንም የሰፊውን ህዝብ አቸናፊነት አይቀሬ መሆኑን የሚገባውን ግንዛቤ እየሰጠን ነው። ዛሬም ሆነ ነገ የሰፊውን ህዝብን ባለታሪክነትና ወሳኝነቱን ባለመዘንጋት ነው። አገር የድርጅቶች ሳይሆን የብዙሃኑ ህዝብ ነው የሚባለው ለዚህ ነው። በሌላኛው አንጻር ደግሞ ህዝብን ለማደራጀትና በቃት ጥራት ያለው ድርጅት በትግሉ ወላፈን እየተፈተነ ካልወጣ ህዝባዊ ድል የሚታሰብ አይደለም። የድርጅት ብቃትም የሚመዘነው በየጊዜው የሚለዋወጠው የውዥንብር ሁኔታ ሳይሆን የጊዜውን ወቅታዊ ሁኔታን አመዛዝኖ ለዚህም ተመጣጣኝ ስልትና ግብን መንደፍ ማሰማራትና መምራት ሲቻል ብቻ ነው። ዘረኝነትና ጸረ ኢትዮጵያ የወያኔ አምባገነንነት በሰፈነበት ሀገራችን የሰላማዊ ትግል መንገድ ጨርሶ በተዘጋበት ሁኔታ ግን ከፍተኛ የትግል ስነልቦና ተላብሶ በህቡ መደራጀትና መንቀሳቀስ ይጠይቃል። በአፍ ሳይሆን በተግባር የራስን ህይወት ለመስዋዕትነት አቅርቦ ሀገርን ማዳን ግድ ይሆናል። አንድ ሎሌ ለሁለት ጌታ አያድርም እንደሚባለው ለሆድም ለሀገርም መኖር አለመቻሉ በግልጽ ሊታወቅ ይገባል።
አብረን እንነሳ።
ከዘለዳው ችግራችንም አንድልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቷል ወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓተት እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነትህን ጠብቅ ለአገር ተሰውተህ ተማመን በሕዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ ሁሉ ሰው እያሻል አገር የሚሠራ ለምን ዞር በላት በል እንዋል ባተካራ ለማይቀረው ነገር ሕዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ትክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ሕዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር የወያኔ ጭንጋፍ ባደን ችግር ሲመጣ እንባጮም ለታቦትነት ይታጫል የተባለውን ያስታውሷል 35 አመት ሞላው የሚባልለት የወያኔ አሳፋሪ ተለጣፊ ኢሃፓን ተካውም ተብሎ ወራዳ ለወራዳ መስክር ቆሞ እየቀጠፈ ነው በአማራው ላይ ተጭኖ ስም ከመንጠቁ በፊት ባደን ተብየው ተልካሻ ቡድን ራሱን ኢሂዴን ብሎ ኢትዮጵያዊ ነኝ ሊል ቃርቶትም ነበር ወያኔና ወዳጆቹ ኢሃፓን ለማጥፋት በአሲምባ ጦርነት ከከፈቱ በኋላ ይህን ድርጅት የሚተካ ቡድን ለማቋቋም ሞከረው የኢሃፓን አባላት ያቀፈ ነበርና በስልት ድርጅቱ ያን ጥረት ሊያጨናግፈው ችሏል ለወያኔ ሰግደው ኢሂዴን እንዲሆኑ የተደረጉት ደግሞ ከድርጅቱ የተበተኑትና ወደ ወያኔ የፈረጠጡት ነበሩ መሪያቸው በድርጅቱ ሚናው አጣያቂ ሆኖ የከረመ በወያኔ ቢሆን የሚረሸን አፍራሽ ሚና የተጫወተ ግለሰብ ነበር መሪ ተብሎ በወያኔ ከተሰየመ በኋላ በሱዳን ስለ ድርጅቱ ገለጻ ሊሰጥ ብሎ ሂዶ ከዚያም ደርግ ተቀላቅሎ አዲስ አበባ ተወስዶ ወያኔ እስኪገባ በተስፋዬ ወልደ ስላሴ ስር የተባበሩት መንግስታት የስደተኛ ኮሚሽን ላይ ሰላይ ሆኖ የሰራ ግለሰብ ነበር ይህ ሰው ሲከዳቸው እነ ታምራት ላይኔ ክፍተት አግኝተው መሪዎች ተባሉ ኢሂዴንን የመሰረተውና መመሪያ የሰጠው ወያኔ ነበር በኤርትራ ጉዳይ ሆነ በብሔረሰብ ጥያቄ አንዳንዶቹ አንስማማም ሲሉ ወያኔ በትዕዛዝ አቋማቸውን እንዳስቀየራቸው ድርጅቱን የለቀቁ መሪዎች በጊዜው አጋልጠዋል በኢሂዴን ጉባኤ ላይ የወያኔ መሪዎች በተለይ መለስ እንደ እንግዳ ሳይሆን እንደ ወሳኞች መገኘታቸው በነባር አባላት የተጋለጠ ሐቅ ነው። ይህ ብቻ አይደለም። የኢህዴን ተብዮ ጉባኤ ወሰነው የተባለውን ውሳኔ ሲታተም እነ መለስ ማንንም ሳይማክሩ ይቀይሩትም እንደነበር ታውቋል። ይህን ሁሉ ተቀብለው ነው ድርጅትነን ባዮቹ የወያኔ ተለጣፊዎች ሆነው መተንፈስ የጀመሩት። ወያኔ ካሽከሮቹ ግማሾቹን ኦሮሞ ብሎ ሲመድብ ወዘተ ለአማራው ሰው ስለጠፋ ኢህዴንን በአዴን ሊለወሰነ። ቀደም ግን አማሮች ባሉበት በጎንደርም በወሎም ሲንቀሳቀስ እነዚህ የቀትር ጥላዎቹ ያባ ብሎ ሲቸረቸራቸውና ህዝብን ማወናበጃ አድርጎ ሲጠቀምባቸው መቆየቱ የሚታወቅ ነው። ረሃቡም ሲከሰት በነ ኦክስፋም እንግሊዝ በሚስጥር አስረድቷቸው ብዙ ሚሊዮን እርዳታ አስገኝቶ በሳውዲ አሜሪካን ባንክ ተቀማጭ እንዲያደርጉም ረድቷቸዋል። ኦክስፋም ዩኬ ተብየውም ይህን ሚስጥር አድርጎ ቢይዘው መረጃውን አግኝቶ ያኔም በሱዳን ኢያፓ ማጋለጡ የሚታወስ ነው። ኢህዴን ማለት ለወያኔ ሌላ ስም ሆኖ የቆመ መሆኑን በጊዜው ያላወቀ ኢትዮጵያዊ አልነበረም። ወያኔ ለስልጣን ሲደርስ ኢህዴን ከመቀጽበት ያማራው ተወካይ ሆነ። በኤርትራዊው በረከት ስምኦን መሪነት ማላገጫ አማራውን ከጥቅሞች ማድረጊያ ዛሬ ኢየሱስን ተቀበልኩ ብሎ የሚያለቅሰው ታምራት ላይን የሚባል ወንጀለኛ የወያኔን ፍላጎት ለማሟላት ሲወላገድ የነበረውን የምንረሳው አይደለም። አማራው ያልመረጠውና ያልወከለው የወያኔ አካል ተጭኖበት ወኪልህ ይህ ነው ተባለ። ለመቃወም ማንም መብት አልሰጠውም። ሆነና ወያኔዎች በአማራው ስም ቀለዱ፣ ፋለሉ፣ ወንጀል ፈጸሙ። አማራውንም ሌላውንም ህዝብ በደሉ። የወያኔ አማራ ሆኑ። ይህ ታሪክ የመዘገበውና የማይፋቅ ሐቅ ነው። በመሆኑም ኢህዴን በአዴን ጸረ ህዝብና ወንጀለኛ ጸረ ኢትዮጵያ ኃይል መሆኑን ማንም ሊሰርዘው አይችልም። ሃይማኖተኛ ሆኛለሁ ብሎ የሚያለቅሰው ታምራት ጉዳቂም የህዝብን ፍርድ ሳይቀበል በዝምታ የሚታለፍ አይደለም። ሌሎች መሰሎቹም እንዲሁ። ለወያኔ አደናጋሪ የትሮይ ፈረስ ሆነው አማራውን ህዝብ አወናብደዋል፣ አደናግረዋል፣ አስጠቅተዋል። ለወያኔም ዘረኛ ተልእኮ መጋዣ ሆነዋል። ኢህዴን ተባሉ በአዴን የወያኔ አህያዎች ሆነው ከርመዋልና ሲፈረጁ በኢትዮጵያ ህዝብ ጠላትነት ነው። የወያኔ መርገምና ምጸት ጸረ ኢትዮጵያ መንጋዎች ናቸው። 35 ዓመት ሞላን። ታዲያ ምን ይሁን? ሳናወድማቸው የቆየንበትን ጊዜ ሊያስታውሱ ካልሆነ የወያኔ ቅጥረኞች ዓመት ቆጠራቸው ፋይዳ ቢስ ነው። የነዚህ ጉዶች በርካታ ሰነዶች በእጃችን ያለ በመሆኑ ታሪካቸው የተገዥነትና የተለጣፊነት መሆኑን ራሳቸው ያረጋግጣሉ። ስማቸውን ቢቀያየሩም ዋና ይዘታቸው ግን የወያኔ መጋዣነት ነውና ማንም ቢሆን በረከት፣ ተፈራ ዋልዋ፣ ወዘተ መብታችንን አስከባሪ ናቸው ብሎ የሚቃዥ የለም። በረከት ወያኔ ነው፣ ተፈራ ወያኔ ነው፣ አዲሱም ወያኔ ነው፣ ወዘተ ወዘተ ሁሉም ብልሹ ወያኔዎች ናቸውና ጸረ ኢትዮጵያና ጸረ አማራነታቸው ምንም ክርክርን አይጠይቅም። የ35 ዓመት የወንጀልና ክህደት ጊዜያቸውን ሲያከብሩ ያፓን አንስተው ሊያወግዙ መጣራቸው የሚያስገርም አይሆንም። ውሻ በበላበት ይጮሃል ነው ቁም ነገሩ። የወያኔ ውሻ መቀሌ መቀሌ ብሎ ቢጮህ የሚያስደንቅ አይሆንምና ነው። የወያኔ ቡችላ ጸረ ወያኔ መሆኑ የሚጠበቅም ነው። በአዴን ብሔረ አማራ አይደሉም የወያኔ ቡችሎች። የበረከት ኤርትራዊነት ብቻ ሳይሆን የተመሰረቱትና የተሰሩት በጸረ አማራነት ጸረ ኢትዮጵያዊነት ነው። ወያኔ የኢትዮጵያን መሬት ለሱዳን ሲሰጥ ዝም፣ የአማራው ክልል ሲዘረፍና ወያኔ ትግራይን ሲያስፋፋ ዝም፣ አማራው ሲፈናቀልና ሲገደል ዝም። መለያቸው ወያኔነት ሆኖ ቆይቷል። በደርግ ጊዜ ድርቁ ሲመጣ ኦክስፋም እንግሊዝ ብዙ ሚሊዮን ብር በሚስጥር ሰጥቷቸው ልክ እንደነመለስ በሳውዲ አሜሪካን ባንክ አስቀመጡ በኋላ የት እንዳደረሱት ሊታወቅ አልቻለም። ወያኔ ቴዎድሮስ ሲሉት የነበረውን ጦር ሲያፈራርሰው መሪ የተባለውን በባህር ዳር በቦምብ ሲበታትነው መልሳቸው ዝም ነበር። ጠቅላይ ሚኒስትር ተብየው በሙስና ተከሶ ዘብጥያ ሲወርድም ትንሽም ተቃውሞ አላሰሙም። በቁማቸው የሞቱና ለወያኔ የተሸጡ ነበሩና ናቸውና በግልም ሆነ በጋራ ምንም ሳይፈይዱ የሚኖሩ የሙስና አባወራዎች ናቸው። ያፓና ሌሎችም ሰገው ገብተውባቸዋል በሚል በረከትና ወያኔ ምንጣራት ያካሂዱባቸው እስከዛሬ ያሰሙት ተቃውሞ አልነበረም የለም። በአደን ማለት የወያኔ የቀስር ጥላ ነው የተባለው አለ ምክንያት አልነበረም። ወያኔ ጫካሳለ ጀምሮ የኢህዴንን አመራር ሲመነጥር ቆይቷል። ንቋቸው አንዳንዶቹ ካላፊነታችን ተሰናብተናል ብለው የጻፉት ደብዳቤ በጃችን ያለ ሲሆን መቼም ቢሆን መች ደፈር ብለው ወቀሳ ሊያቀርቡ አልቻሉም። በኤርትራ ላይ የነበራቸውን አቋም ቀይረው ቀኝ ግዛትና ሲሉና የወያኔን ዘረኛ አቋም ሲያጠርቁ ቀደም በጫካ ያበቃለትን ድርጅታዊ ማንነት ቀብረዋል። 35 አመት ሙሉ የወያኔ ዘረኛ በትር ሆነው አማራውን ህዝብ ሲቀጠቅጡ የቆዩናቸውና አንዳችም ለህዝብ የሚፈይድ ስራ አልሰሩም። ዛሬ በጎንደር ልዩ ልዩ ክፍሎች ያለው ግጭትና ውዝግብ ኢላማው እነሱ ናቸው። ከወያኔ ጎን አዲሱ ተፈራ ዋልዋ፣ አለማየሁ አስፋው፣ በረከት ህላዌ፣ ታምራት ወዘተ ድርጅታቸውን ከርተው ባልገውና ተበላሽተው መሰላቸው ከሆነው ቆሻሻ ከነበረው ወያኔ ጋር የተቃቀፉ ናቸው። ዛሬም እየተረገጡና እየተዋረዱ ወያኔን በማገልገል ላይ ናቸው። የድርጅቱ ወጣት አባላት ይህን የባርነትና የክህደት ሁኔታ እንዲያበቃ እንዲታገሉም ጥሪም ጥረትም መቀጠሉ ግን መጠቀስ ያለበት ነው። ቆመንለታል ያሉትን ህዝብ ለጥቃት አጋልጠው መከራና ሰቆቃ እነሱ ራሳቸው ከሆኑበት ከድርጅቱ ከሃዲ መሪዎችና ከወያኔ እኩል የህዝብ ቁጣና ቅጣት ተቀባይ መሆናቸው የሚቀር አይደለም። በአማራው ህዝብ ላይ ለደረሰው ፍጅት፣ ስቃይ፣ ግፍ፣ መፈናቀል፣ መብት ረገጣ ወዘተ ዋናው ተጠያቂ ይህ ድርጅት ተብዬ ተለጣፊ ነውና ወጣት አባሎቹ በተለይ የዚሁ ጥፋትና ወንጀል ኃላፊነት እንዳለባቸው መዘንጋት የለባቸውም። ድርጅቱን ትተው ከሀገር ወዳድ ድርጅቶችና ህዝብ ጎን እንዲቆሙ ያፓ አርጎላቸው የነበረውን ጥሪ አሁንም ይደግማል። ማዳመጥ ግዴታቸው ነው ለራሳቸው ሲሉ። የነገሮች ይዘት ሲለወጥ ከኑጋ የተገኘ ሰሊጥ እንዳይሆኑ ማለት ነው። 35 ዓመት ተብሎ ሚሊዮን ብሮች ሲወድሙ የሚመለከተው ህዝብ በረሃብ እየተጠቃና ረዳትም እያጣ ነው። ይህ ነው ወያኔዎቹና ተለጣፊዎቹ ሊቀበሉት የማይፈልጉት ሐቅ። ጸረ አማራ ናቸው። አማራውን መቀጥቀጥና ማጥቂያቸው አንዱ ትልቅ መሳሪያቸው ደግሞ ይህ በአደን የተባለው የካሃዲዎች ስብስብ ነው። በኤርትራዊ የሚመራ ለአማራው ቆምክ የሚል ስብስብ ያገርና የህዝብ እጣን ባይመለከት ኖሮ በሳቀን ነበር። እውነታውና ምጸቱ ይህ ነውና ሞት ለካሃዲዎች፣ ሞት ለባዕዴን መሪዎች ማለት የግድ ይሆንብናል። 35 ዓመት ውርደትን፣ ቅሌትን፣ ክህደትን ጥሩ አስመስሎ ለማክበር መነሳት በራሱ አሳፋሪ ነው። ለኃጢአታቸው ንስሐ ቢገቡ በተሻለ ነበር። ስለሆነም እድፋቸውን የሚያጥበው የህዝብ አመጽና አብዮት ይሆናል።
I'm gonna give up. You say I could no be done, give it up. You're wild, give up, give up.